የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ባወጣነው መግለጫ እንጸናለን። ያስቸኳይ ጊዜ አዋጁ የወቅቱን ፈተናዎች ለመፍታት የተሻለ መንገድ ነው ብለን አናስብም ያሉት የሰማችኋቸው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርነት ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከዜናችን መካከል ዋና ዋናዎቹን ደግሞ ቆንጅት፣
በኢየሩሳሌም ክርስቲያኖች ወደ ጎልጎታ መግቢያውን በር ዘግተዋል። የእስራኤልን አዲስ የግብር ሕግ በመቃወም ነው። የሞቃዲሾ የጸጥታ ጥበቃ እንዲጠናከር ጠቅላይ ሚኒስትሩ ማዘዛቸው ተነገረ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የሶሪያው ተኩስ አቁም አለመተግበሩን ነቀፉ የሚሉትና ሌሎችም አሉ።
የሁለተኛው አጋማሽ የዛሬ ሰኞ ፕሮግራሞች ሳምንታዊ ስፖርትና አፍሪካ ነክ ርዕሶች ቀርበው ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ያሳለፈውን የኢኮኖሚ ማዕቀብ ጥሪ የተመለከተ ዝግጅት እናቀርባለን።
ዕለቱ ዛሬ የካቲት 19 2010 ዓመተ ምህረት ነው። ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል?
ትረኛ ፕሮግራም አስተናጋጆቻችሁ አዲሱ አበበና
ቆንጂት ታዬ ነን። ፕሮግራሙን ንጉሱ ታምሬ ይመራል።
አሁን ወደ ዜናው እናልፋለን። የኢየሩሳሌም ክርስቲያኖች እስራኤል አዲስ ያወጣችውን የቀረጥ ፖሊሲና የንብረት ሕግ ለመቃወም በክርስትና ሃይማኖት የተቀደሰና ክርስቶስ የተሰቀለበት ቅዱስ ስፍራ ተብሎ ወደሚታመነው ወደ ጎልጎታ የሚያስገባውን በር መዝጋታቸው ተነግሯል። በተቀደሰው ስፍራ በሚገኙ ክርስቲያኖች ላይ እስራኤል ሆን ተብሎ የተቀነባበረና ያልተጠበቀ ድንገተኛ ጥቃት አድርሳለች በማለትም የግሪክ ኦርቶዶክስ፣ የሮማ ካቶሊካዊትና የአሜሪካ ወንጌላውያን መሪዎች ክስ አሰምተዋል። ብዙ ሺህ ምዕመናን በየቀኑ የሚገኙበትና ክርስቲያኖችም ኢየሱስ ክርስቶስ የተሰቀለበት የተቀበረበትና በኋላም ከሙታን የተነሳበት ስፍራ ነው ብለው የሚያምኑበት ይህ ስፍራ ላልተወሰነ ጊዜ ዝግ ሆኖ እንደሚቆይ ነው የተነገረው። የኢየሩሳሌም ማዘጋጃ ቤት በከተማው አካባቢ በሚገኙ የተለያዩ ንብረቶች ላይ ቀረጥ ለመጣል በማቀዱ ነው ክርስቲያኖቹ የተቆጡት። የኢየሩሳሌም ከንቲባ ኒር በራካት በሰጡት መግለጫ 186 ሚሊዮን ዶላር ግምት ያለው ቀረጥ ከቤተ ክርስቲያን ንብረቶች ላይ እንዳልተሰበሰበ ተናግረዋል።
የሶማሊያ ዋና ከተማ ሞቃዲሾ አርብ ዕለት አልሸባብ ባደረሰው የቦምብ ጥቃት 40 የሚሆኑ ሰዎች ከተገደሉበት በኋላ የሀገሪቱ ጠቅላይ ሚኒስትር ሐሰን አሊ ኸይሬ የከተማዋ ጸጥታ 100% በአስቸኳይ እንዲጠናከር አዘዋል። የአርብ ዕለቱ የቦምብ ጥቃት ባለፈው ጥቅምት ወር ከ500 በላይ ሰዎች ከገደለውና ከዚያም ከሁለት ሳምንታት በኋላ በመዲናዋ በሚገኝ ሆቴል 30 ሰው ከገደለው ፍንዳታ ወዲህ የመጀመሪያው ነው። ጠቅላይ ሚኒስትሩ ለሀገሪቱ ፖሊስ፣ የጸጥታና የስለላ ክፍሎች ሁሉ በአስቸኳይ ጸጥታውን አጠናክሩ ብዬ መመሪያ ሰጥቻለሁ ብለዋል።
የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው በሶሪያ አማጽያን ላይ የምታካሄደውን የአየር ድብደባ ሲቪሎች ዋና ከተማዋ ደማስቆ አቅራቢያ ውጊያ ከማካሄዳቸው አካባቢዎች ማምለጥ እንዲችሉ በቀኑ ለ5 ሰዓታት እንዲቋረጥ ማዘዛቸው ተዘግቧል። የሩሲያ የመከላከያ ሚኒስትር ሰርጌይ በሰጡት መግለጫ ከነገ ማክሰኞ ጀምሮ ሩሲያ ሲቪሎች ላይ ጉዳት እንዳይደርስ ስትል ጥቃቷን በሀገሩ ሰዓት አቆጣጠር ከጠዋቱ 3 ሰዓት እስከ ቀኑ 8 ሰዓት ድረስ ታቆማለች ብለዋል። ፑቲን ይህን ትዕዛዝ ያስተላለፉት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በሙሉ ድምፅ በጠየቀው መሰረት በመላ ሶሪያ የአንድ ወር የተኩስ አቁም ስራ ላይ ከዋለ ከሁለት ቀን በኋላ መሆኑ ነው። ይሁን እንጂ ውጊያው ደማስቆ አቅራቢያ ምስራቃዊ ጉታ ቀበሌ ቀጥሎ ዛሬ ቢያንስ 10 ሰዎች ተገድለዋል የሚሉ ዘገባዎች አሉ። የአየር ጥቃቶችም ቀጥለዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከቱርክ ፕሬዚዳንት ሬቼፕ ታይብ ኤርዶዋን ጋር በስልክ ሲነጋገሩ በአማጽያን ይዞታ ስር ባለችው ቀበሌ ሲቪሎችን እና ሆስፒታሎችን ኢላማ አድርጎ የሚካሄደው የአየር ድብደባ በከፍተኛ ደረጃ ያሳሰባቸው እንደሆነ ገልጠዋል። አንካራም በሰሜን ሶሪያ የአየር ድብደባውን እንድታቆም የፈረንሳያው ፕሬዚዳንት ጠይቀዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በሶሪያ የሚካሄደው ጦርነት ለ30 ቀናት ያህል እንዲቆም የጸጥታው ምክር ቤት ያሳለፈውን ውሳኔ መንግስታት ባለመተግበራቸው ነቀፌታ አሰምተዋል። የመንግስታቱ ድርጅት የሰብአዊ መብት ክፍል የሚያደርገውን የ4 ቀናት ጉባኤ ሲከፍቱ ጉተረሽ ባደረጉት ንግግር ውጊያው አሁኑኑ እንዲቆም ጥሪ አቅርበዋል። ሊሳ ሽላይን ጉባኤው ከሚካሄድባት ከጄኔቫ ለቪኦኤ የላከችውን ዘገባ አዳነች ፍሳይት አቀርባለች።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔውን ካሳለፈ ሰዓታት ካለፉ በኋላ ነው የሶሪያ መንግስት ኃይሎች አማጽያን በሚቆጣጠሩት ምስራቃዊ ጎታ የቦምብ ድብደባ የጀመሩት። በጉዳዩ ያዘኑት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በሰብአዊ መብት ካውንስል ጉባኤ ላይ ባደረጉት ንግግር የጸጥታው ምክር ቤት ውሳኔ ትርጉም ሊኖረው የሚችለው በተግባር ላይ ውሎ ዘላቂነት ሲኖረው ነው ብለዋል።
ውሳኔው ወዲያውኑ ተግባራዊ ሆኖ እንዲዘልቅ የምጠብቀውም ለዚህ ነው። በተለይም የሰብአዊ ረድኤት አገልግሎቶች በሰላም ካለምንም መሰናክልና በዘላቂነት እንዲደርሱ፣ በጠና የታመሙትና የቆሰሉት ሰዎች ከአካባቢው እንዲወጡ ማድረግ፣ በተለይም በምስራቅ ጎታ ያሉት ሶርያውያን ስቃይን የማቃለሉ ተግባር ጊዜ የሚሰጠው ጉዳይ አይደለም። እንዲህ አይነቱ የምድር ላይ ገሃነም ሁኔታ መቆም አለበት።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ዛይድ ራአድ አል ሁሴን በበኩላቸው ምስራቅ ጎታና ሌሎች የተከበቡ የሶርያ ግዛቶች በኮንጎ ዲሞክራሲያዊ ሪፑብሊክ ያለው ካሳይስ፣ በየመን ታዝ፣ ብሩንዲና በሚያንማር ሰሜናዊ ራኺን ሰዎች የሚታረዱበት እጅግ አስከፊ ቦታዎች ናቸው ብለዋል።
እንዲህ አይነቱን ስቃይ የመቀጠል ኃላፊነት የሚወድቀው በአምስቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባል አገሮች ላይ ነው። ድምፅን የመሻር መብታቸው ኅብረት የሚያስፈልገውን ተግባር በማገድ ላይ እስከዋለ ድረስ አንድነት በሚያስፈልግበትና የንጹሐን ሰዎችን ስቃይ ለመቀነስ በሚያስፈልግበት ወቅት የሚያግዱ ከሆነ ለሰለባዎቹ መልስ መስጠት ያለባቸው የጸጥታው ምክር ቤት ቋሚ አባላት ናቸው።
ዘይድ ፈረንሳይና ብሪታንያ በጸጥታው ምክር ቤት አባልነታቸው በድምፅ የመሻር መብታቸውን አስመልክቶ አሳዩ ባሉት ስነ ስርዓት አሞግሷቸዋል። ቻይናን፣ ሩሲያንና ዩናይትድ ስቴትስን ግን ኃላፊነታቸውን ችላ በማለት ተግባር አውግዘዋቸዋል።
እንግሊዟ ሌስተር ከተማ ትናንት እሁድ አንድ የሸቀጣ ሸቀጥ መደብርና የመኖሪያ ቤት ባወደመው ፍንዳታ 4 ሰዎች ሲገደሉ ሌሎች 4 ሰዎች ቆስለዋል። የፍንዳታው ምክንያት ምርመራ እየተደረገበት ነው። ለጊዜው ግን ከሽብር ተግባር ጋር የተያያዘ የሚያደርገው ፍንጭ እንደሌለ ፖሊሶች ተናግረዋል።
ደቡብ ኮሪያ ፒዮንግቻንግ ላይ ትናንት የተጠናቀቀው የሰላም ኦሊምፒክስ በኮሪያ ልሳነ ምድር ያለውን የኒውክሌር ፍጥጫ ለማርገብ የሚያስችል ዲፕሎማሲያዊ እንቅስቃሴ ለመፍጠር ችሏል። ይዘልቃል ወይ የሚለው ግን ለጊዜው አይታወቅም። የዓለም አቀፍ ኦሊምፒክስ ኮሚቴ ፕሬዚደንት ቶማስ ባህ ትናንት እሁድ በፒዮንግቻንግ የክረምት ኦሊምፒክስ መዝጊያ ስነ ስርዓት ላይ ባሰሙት ንግግር ሁለቱ ኮሪያዎች የስፖርት ውድድሮቹን የእርቀ ሰላም ጥረት ለማራመድ በመጠቀማቸው አመስግነዋል። ሰላማዊ የወደፊት እጣ ፈንታ እንደሚመጣ ያላችሁን ተስፋ ለሁላችንም አጋርታችሁናል። ዓለማችን ባለችበት እጅጉን የተዳከመ ሁኔታ ስፖርት ህዝቦችን አንድ ላይ እንደሚያመጣ አሳይታችሁናል ሲሉም አሞግሰዋቸዋል።
ከትናንት በስቲያ ቅዳሜ የሞተችው ዝነኛዋ የህንድ ቦሊውድ ተዋናይት ስሪዴቪ ካፑር ሕይወቷ ያለፈው ውሃ ውስጥ ሰጥማ መሆኑን የዱባይ ፖሊሶች አስታወቁ። ቀደም ሲል በወጡ ሪፖርቶች ተዋናይቱ የሞተችው በልብ ድካም ነው ብለው ነበር። በተካሄደ ምርመራ ህንዳዊቱ ተዋናይት ሕይወቷ ያለፈው በሆቴል ክፍሏ ባኞ ውስጥ ራሷ በራሷ ከሳተች በኋላ ውሃ ውስጥ ሰጥማ ነው ሲል ፖሊስ በትዊተር አስታውቋል። የ54 ዓመቷ ስሪዴቪ ባለፈው ቅዳሜ ዱባይ የተገኘችው አክስት የምትሆነውን ሙሽራ ሰርግ ለማክበር እንደነበረም ተዘግቧል። ቻንዲኒ፣ ላምሄ፣ ሚስተር ኢንዲያና ናጂና የሚሉትን ጨምሮ በበርካታ የህንድ የፍቅር ፊልሞች የምትታወቀው ተዋናይት ከ300 በሚበልጡ ፊልሞች ተካፍላለች። አስከሬኗ ዛሬ ሰኞ ወደ ሙምባይ ተልኳል። ዜናው አበቃ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን።
ያለው ሪፖርተር የተባለው ጋዜጣ የኢኮኖሚው ጣጣ ሌላ ቀውስ እንዳያመጣ በሚል የጻፈበት ሁኔታ አለ። ኢኮኖሚውን እግር ከወርች የያዘው የውጭ ምንዛሬ እጥረቱ እንደሆነ የገለጸበት ሁኔታ አለ።
አቶ ፋሲካ ጌታነህ ይባላሉ።
ዶላርና ዩሮ ወደ ኢትዮጵያ በባንክ በኩል ባለመላክ
የገዢውን ፓርቲ የኢኮኖሚ ኃይል እናዳክም በማለት ዘመቻ የጀመረው ግብረ ኃይል አስተባባሪ ናቸው።
በሁለተኛው አጋማሽ ከሌላ አንድ የኢኮኖሚ ባለሙያ ጋር ይቀርባሉ። አሁን የዕለቱ አብይ ርዕስ
የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረግ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታወቀ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር አሉት በሚል በአንድ የሀገር ውስጥ ጋዜጣ ዘገባ የተጠቀሰውም የተሳሳተ ነው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርኔት። እስክንድር ፍሬው ተጨማሪ ዘገባ ልኳል።
የዚህ ዘገባ መነሻ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በቅርቡ ያወጣው መግለጫ ነው። ኤምባሲው በዚሁ መግለጫ የኢትዮጵያ መንግስት ያስቸኳይ ጊዜ አዋጅ ማውጣቱ እንዳላሳመነው ተቆሟል። ያዋጁን መውጣት በብርቱ እንደሚቃወም ማመልክቷል። መሰረታዊ በሆኑት የመሰብሰብና ሐሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስተዋወስ ኤምባሲው በአዋጁ መውጣት ላይ ከኢትዮጵያ መንግስት ጋር ያለው ልዩነት ይፋ መደረጉም ተገቢ እንደሆነ ነው ቃል አቀባዩ ኒኮላስ ባርኔት የገለጹት። ሪፖርተር ጋዜጣ የውጭ ጉዳይ ሚኒስቴር ምንጮችን ጠቅሶ ያወጣው ዘገባ ግን የኢትዮጵያ መንግስት በዚህ የዩናይትድ ስቴትስ ኤምባሲ መግለጫ ላይ ማብራሪያ መጠየቁን አመልክቷል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር በውጭ ጉዳይ ሚኒስቴር ተጠርተው ማብራሪያ እንዲሰጡ መጠየቃቸውን ነው ዘገባው ያመለከተው። አምባሳደር ሬነር ለውጭ ጉዳይ ሚኒስቴር ባለስልጣናት ሰጡ የተባለው ምላሽም በዘገባው ተጠቅሷል። አምባሳደሩ ወደፊት በመመካከር ለመስራት ፍላጎታቸው እንደሆነ መግለጻቸውን የሚጠቅሰው ይገኝበታል። የዩናይትድ ስቴትስ ኤምባሲ በዚህ ዘገባ ላይ በሰጠው ምላሽ በዘገባው የተጠቀሱት አባባሎች አምባሳደሩን ወይም ኤምባሲውን እንደማይወክሉ አመልክቷል። አምባሳደሩ ከውጭ ጉዳይ ሚኒስቴር ባለስልጣናት ጋር የነበራቸው ውይይትም የግል እንደነበር ነው ቃል አቀባዩ ኒኮላስ ባርኔት የተናገሩት።
አምባሳደሩ በውጭ ጉዳይ ሚኒስቴር በመግባባት ላይ የተመሰረተ ውይይት ነው ያደረጉት። እኛ በግል በሚደረጉ ስብሰባዎች ይዘት ላይ በአጠቃላይ አስተያየት አንሰጥም።
የዩናይትድ ስቴትስ ኤምባሲ የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋም እንደሚጸናም ቃል አቀባዩ አስረድተዋል። አምባሳደሩ አሉት በሚል በዘገባው የተጠቀሰውም የተሳሳተ ነው ብለዋል።
የተጠቀሰው በዩናይትድ ስቴትስ ኤምባሲ አልተባለም። የእኛን አቋምም አያንጸባርቅም። እኛ ባወጣነው መግለጫ እንጸናለን። የአስቸኳይ ጊዜ አዋጁ የወቅቱን ፈተናዎች ለመፍታት የተሻለው መንገድ ነው የሚል ሀሳብ የለንም።
በዚህ ዘገባ ላይ የኢትዮጵያን የውጭ ጉዳይ ሚኒስቴር አስተያየት ለማግኘት የማደርገው ጥረት ይቀጥላል። እንደተሳካ ይዤ ቀርባለሁ። የአውሮፓ ሕብረትና እንግሊዝን የመሳሰሉ ዓለም አቀፍ አጋሮችም የአስቸኳይ ጊዜ አዋጁ ለወቅታዊ የኢትዮጵያ ችግሮች መፍትሄ አይሆንም በሚል የዩናይትድ ስቴትስን አቋም ማንጸባረቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በቅሊንጦ ማረሚያ ቤት በእስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ በዛ ላይ እስር ቤቱ ምላሽ እንዲሰጥ ታዟል። በሌላ በኩል በውጭ የሚኖሩ የሃይማኖት አባቶች በእስር ላይ የሚገኙት የዋልድባ መነኮሳት ጉዳይ እንዳሳሰባቸውም ተናግረዋል። በተለይ የመነኮሳት ልብሳቸውን እንዲያወልቁ መጠየቃቸው ለፍርድ ቤት መናገራቸውን አንስተው አንድን መነኩሴ ቀኖናችሁን አፍርሱ ማለት እንደ አይቻልም ብለዋል። በተያያዘ የፌዴራል አቃቢ ሕግ ክርክር ሂደት ላይ የነበሩትን የዞን 9 የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረ የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮቹን አቅርቦ ሂደቱ እንዲቀጥል ተብሏል። ጽዮን ግርማ የተከሳሾቹን ጠበቃና የሃይማኖት አባቶችን አነጋግራ ተከታዩን አቅርባለች።
ከወልቃይት የማንነት ጥያቄ አስተባባሪ ኮሚቴ አባላት የተወሰኑትና ሌሎች ተከሳሾች በአንድ ላይ በነ ተሻገር ወልደ ሚካኤል በሚል መዝገብ ከተከሰሱት 35 ሰዎች ውስጥ መንግስት በወሰደው እርምጃ የ32ቱ ተከሳሾች ክሳቸው ሲቋረጥ አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ማርያም የተባሉ የዋልድባ መነኮሳት እንዲሁም አቶ ነጋ ዘላለም የተባሉ ግለሰብ በአጠቃላይ የሶስት ተከሳሾች ክስ ግን አልተቋረጠም ነበር። በዚህ መሰረት ባለፈው ሳምንት የፌደራል አቃቢ ህግ ምስክሮችን እስከምለይ ድረስ ቀነ ቀጠሮ ይሰጠኝ ባለው መሰረት ለዛሬ ቀጠሮ ተሰጥቶ እንደነበረ ባለፈው ሳምንት መዘገባችን ይታወሳል። የእስረኞቹ ጠበቃ አቶ አማሃ መኮንን በዛሬው ቀጠሮ ፍርድ ቤቱ ምን ምላሽ ሰጠ ስል ጠይቂያቸው ነበር።
ዛሬ አቃቢ ህግ ቀጠሮ የምስክሮች እንዳሉት ሲሆን በሌላ በኩል ደግሞ በእኛ በኩል ያው በቦታ ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ አቤቱታ አስገብተን ስለነበረ ፍርድ ቤቱ ይህን አቤቱታ በተመለከተ የቂሊንጦ የቀጠሮ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትዕዛዝ ሰጥቷል። በዚሁ መሰረት የቂሊንጦ የቀጠሮ እስረኞች ማቆያ ነፈሳት አቤቱታ ላይ ምላሹን እንዲሰጥ ለየካቲት 30 ተቀጥሯል። በሌላ በኩል አቃቤ ህግ አንድኛ ያላቸውን ሶስት የሰው ምስክሮች ለመስማት ደግሞ ለመጋቢት 18 ቀጠሮ ተሰጥቷል።
የተከሳሾቹ ክስ ይቋረጣል የሚል መረጃና ግምት እንደነበረ የጠቀሱት አቶ አማሃ መኮንን ፍርድ ቤቱ በዚህ ላይ ምንም የሚለው ነገር ስለሌለ ለሚመለከተው አካል አቤቱታ ማቅረባቸውን ተናግረዋል።
የእነሱ ክስ ከሌላው ተለይቶ እንዲቀጥል የደረሰበት አሳማኝ ምክንያት የለም። ምናልባትም አድሎም ተፈጽሞባቸዋል ብለን ስለምናምን ያው ጥያቄያችንን አቤታችንን ክስን ለማቋረጥ ስልጣን ላለው ፌዴራል ጠቅላይ አቃቤ ህግ በጽሁፍ አቅርበናል። እንግዲህ ክስ ቀጠሮ ባለው ጊዜ ውስጥ በአቃቤ ህግ በኩል የሚወሰነውን እንጠብቃለን።
ባለፈው ሳምንት በነበረው ቀጠሮ መነኮሳቱ በማረሚያ ቤት ውስጥ የመንኩስና ልብሳቸውን እንዲያወልቁ መጎተታቸውንና መገደዳቸውን በተመለከተ ለፍርድ ቤት አቤቱታ አቅርበው እንደነበር ዘግበናል። በዚህም መሰረት በጽሁፍ ለፍርድ ቤቱ አቤቱታቸውን ያቀረቡ ሲሆን ፍርድ ቤቱ በዚህ ላይ ነው ለውሳኔ ቀጠረው። በዋሽንግተን ዲሲና በቨርጂኒያ አካባቢ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት የሚሰጡት ቄስ አሸናፊ ዱጋ ይህንን ተቃውመው አስተያየታቸውን ሰጥተውናል።
ወደ መንኩስና ህይወት በሚገቡበት ሰዓት እያንዳንዱ ማህበራዊ ህይወት፣ እያንዳንዱ አለማዊ ነገር እንኳ የመንኩስና ህይወት ስርዓት አለው። ልብሱ ስርዓት አለው። ከልብሱ ውስጥ ቅናተ ዮሐንስ የሚባል አለ። የሚገነዙበት መግነዝ አለ። ስርዓት አለው። ቆቡ ዝም ብሎ ማንም የሚያጠልቀውም አይደለም። የትም ማውለቅ የሚችሉት አይደለም። ያንን ለጌጥ የለበሱት ወይንም ደግሞ ሌላ ልብስ አውልቀው እርቃናቸውን ለመሸፈን ለሌላ አደረጉት እንደሚባለው አይደለም። ይሄ የምንኩስና ልብስ ነው እና ይሄን ልብስ አውልቀህ ይህንን አድርግ ሊባሉ የሚገባቸው አይደለም። ይህንን ፈተና ማብዛት በእነሱ ላይ በእምነታቸው ላይ በተሰለፉት ነገር ፈተና መፈታተን ነው የሚሆነው እና ይሄ ሁሉ የሚደርስባቸው በእውነት የህሊና ቁስል ነው የሚሆንባቸው። አንድ መነኩሴ ቆቡን አውልቆ ልብሱን አውልቆ በምእመን ፊት ሊቀመጥ አይገባውም። ይሄ ቀኖና ቤተ ክርስቲያን የሚያዘው ነው። ቀኖናችሁን አፍርሱ ማለት አይቻልም።
መነኮሳቱ ለፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ባቀረቡት የአቤቱታ ማመልከቻ ከቅርብ ጊዜ ወዲህ የእስር ቤቱ አስተዳደር አልባሳቱን እንድናወልቅ ከፍተኛ ጫና እያደረሰብን ከመሆኑም በላይ ለከፍተኛ እንግልትና መዋረድ ተዳርገናል ብለዋል። በሲያትል የደብረ ገሊላ ቅዱስ ባለወልድ ቤተ ክርስቲያን ሊቀ ጳጳስ አቡነ ዮስጣጢዮስ በዚህ ላይ ያላቸውን ሀሳብ አካፍለውናል።
እስር ቤት ከገቡ በኋላ ደግሞ እንደ ሀገሪቷ ዜጎች መብታቸው ሊከበርላቸው ይገባል። ኢትዮጵያውያን ናቸው፣ ያውም ደግሞ የሃይማኖት አባቶች ናቸው። ሲሆን በተለየ ማዕረግ በተለየ ክብር መያዝ ይገባቸው ነበረ። የህዝብ አባት ናቸው፣ የሃይማኖት መሪዎች ናቸውና ዓለም አቀፋዊ የሆነ ስርዓት ነውና የሃይማኖት ልብሳቸውን በግድ ካላወለቃችሁ የሚል ዓለም አቀፍ የሆነ ህግ የለም። በእውነቱ በዚህ በአሜሪካም ሀገር እናያለን። ሃይማኖት ያላቸው ሰዎች ከነ ልብሶቻቸው በፈለጉበት ቦታ ገብቶ ይሰራሉ፣ እንደፈለጉ ይናገራሉ። እና እነዚህ አባቶች በወህኒ ቤት ልብሳቸውን አውልቁ ተብሎ የሃይማኖት ልብሳቸው እንዲያውልቁ መደረጉ ራሱ የሚያሳዝን ነገር ነው። የግፍ ግፍ ነው። ከዛም አልፎ ተርፎ መደብደብ በዱላ ማስተካየት፣ መሬት ለመሬት መጎተት፣ ይሄ ሁሉ ሲደረግ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አትናገርም ወይ? የሚያስደንቀው እና የሚያሳዝነው ነገር ቢኖር ቤተክርስቲያኒቷ ለእነዚህ አባቶች አለመናገሯ፣ አለመመስከሯ። ቤተክርስቲያኒቷ ካልተናገረችላቸው ማን ነው የሚናገርላቸው? አባቶችን ለይቶ በወይን ቤት አስቀርቶ ቶርቸር ማድረጉ ለመንግስትም ቢሆን የሚጠቅም የሚረዳ አይደለም፣ የሚጎዳ ነው እንጂ። እነዚህ ሰዎች ለእግዚአብሔር ያደሩ ናቸው። በስጋቸው ቢጎዱ በነፍሳቸው የሚጠቀሙ ናቸው እና ጸሎታቸው፣ በረከታቸው ህዝቡንም ነጻ ሊያወጣ ይችላል፣ አገሪቷንም ይጠቅማታል። ስልጣን ላይ ያሉ ሰዎች ይጎዱበታል እንጂ አይጠቀሙበትም። እና ይህን መንግስት አስቦ ነጻ ቢያወጣቸው ቢለቃቸው፣ ይቅርታ ምሕረት ለሁሉም ነው መደረግ ካለብን።
በዚህ ጉዳይ ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሀገረ ስብከት እንደዚሁም ደግሞ የሰሜን ጎንደር ዞን ሀገረ ስብከት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ነበር፣ አልተሳካልንም። ምላሻቸውን እንዳገኘን ይዘን ለመመለስ እንሞክራለን። በሌላ በኩል የፌዴራል አቃቤ ሕግ በክርክር ሂደት ላይ የነበሩትን የዞን 9 የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮችን አቅርቦ ሂደቱ እንዲቀጥል ተብሏል። የተከሳሾቹ ጠበቃ አቶ አማሀ መኮንንን በጉዳዩ ዙሪያ አነጋግሬያቸው ነበር።
አቃቤ ሕግ ጽሁፍ ይዞ ቀርቧል ለፍርድ ቤቱ። በጽሁፉ ላይ ግን እንግዲህ ከፍርድ ቤት ነጻ የወጣውን አቤሎ አበላን ጀምሮ የናትናኤል መኮንን ክስ ተቋርጧል የሚል ማመልከቻ ይዞ የቀረበ ነው። ግን በዚያ በኩል የተረዳ ነው ስህተት እንደሆነና አንደኛ በነጻ የተሰናበተ ተከሳሽ ክስ የሚቋረጥበት አግባብ የለም። ሁለተኛ የአጥናፉ ብርሃኔ ሁኔታ ወይም ክስ ከናትናኤል መኮንን የሚለኝ ሁኔታ ስለሌለ ስህተት እንደሆነ ነው የተረዳ ነው። ይህንን አካባቢ ጋር ሳፍቶ ለመሄድ ነበረ ቀጠሮ ወስዶ የነበረው፣ ግን ሁለት ጊዜም እንጠራዋለሁ ወይም አጣራ ብላ ያለውም ሳያጣራ ነው የቀረበው። ምናልባት እንዲያ ያው ከስራ መደራረብና ለጉዳዩ በፊት ፈካ ለመስፈቻ የተያዘ ነው ብዬ ነው አሁንም ቢሆንም ወስደው።
አቶ አማሀ መኮንን የዋልድባ መነኮሳትንም ሆነ የዞን 9 ጦማሪያንን ጉዳይ ከጊዜና ከሁኔታ አለመመቻቸት እንጂ በቅርቡ ክሳቸው ይቋረጣል የሚል ተስፋ እንዳላቸው ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ቀጣዩ ዘገባ ስናልፍ ደግሞ ዛሬም በነቀምት ውጥረቱ አልረገበም። ከትናንት በስቲያ ቅዳሜ በቅርቡ ከእስር የተፈቱትን የኦሮሞ ፌዴራሊስት ኮንግረስ መሪዎች አቶ በቀለ ገርባን፣ ዶክተር መረራ ጉዲናንና ሌሎችንም ለመቀበል ቁጥሩ በብዙ ሺህ የተገመተ ሕዝብ ወደ ከተማይቱ አደባባይ ቢወጣም ወደ አካባቢው የመጣው የፌዴራል ፖሊስ በወሰደው እርምጃ የኦፌኮ መሪዎች ከመንገድ እንዲመለሱ መደረጋቸውን ዘግበናል። ይህንኑም ተከትሎ የከተማይቱ ነዋሪ ህዝብ በፊናው ከቅዳሜ አንስቶ በጀመረው የተቃውሞ ሰልፍ መቀጠሉን ነዋሪዎች አመልክተዋል። የዞኑ አስተዳደር በበኩሉ ፖሊስ ለወሰደው እርምጃ የአስቸኳይ ጊዜ አዋጁን በምክንያትነት ያቀርባል። በሌላ ዜና የመንፈሳዊ ጉባኤ ለማካሄድ ዝግጅት ላይ በነበረችው የደንቢዶሎ ከተማ በተቀሰቀሰ ግጭት በርካቶች የቆሰሉበትንና የሰው ህይወት የጠፋበትን ድንገት የተመለከተ ዘገባ ተከታይ ይዘናል። አሉላ ከበደ ሁለቱንም ዘገባዎች አጣምሮ ተከታዩን ይዞ ቀርቧል።
ለኦሮሞ ፌዴራሊስት ኮንግሬስ መሪዎች አቶ በቀለ ገርባ፣ ዶክተር መረራ ጉዲናና ሌሎች በሥነ ሥርዓቱ መሳተፍ እግድም ሆነ በአጠቃላይ ለሥነ ሥርዓቱ መሰረዝ የግጭት ስጋት መሆኑንና ይህም የአስቸኳይ ጊዜ አዋጁን ድንጋጌ ተከትሎ የተወሰደ መሆኑን ነው የአካባቢው ባለሥልጣናት የተናገሩት። አቶ ሞገስ ኤድኤ የምስራቅ ወለጋ ዞን አስተዳዳሪ ናቸው። ማምሻውን በስልክ ላነጋገረቻቸው የኦሮምኛ ክፍል ባልደረባችን ቱጁዌ ሆራ በሰጡት አስተያየት በአዋጁ ሳቢያ ስነ ስርዓቱ ለሌላ ጊዜ መተላለፍ ነበረበት ነው ያሉት።
ከመቲ ኮማንድ ፖስት ካይዳ ብንሲንስ ወጊረ ከነውልት መለ ዋራ ንስል ለሱቸ ወጊን እንዴሙ
ኮማንድ ፖስት ያዘዘውን ነው አስተዳደሩ ስራ ላይ ያዋለው። ከአዋጁ ጋር አይሄድም። ስለዚህ ሌላ ጊዜ ሁኔታውን አመሻሽተን እንቀበላቸዋለን። ስለዚህ ነው መመለስ አለባቸው የተባለው። ህዝቡ እነዚህ ሰዎች እንዲፈቱ ከዚህ በፊትም ሲጠይቅ ነበር። ለዚህ አቀባበልም ተዘጋጅቷል። ግጭት እንዳይነሳ በመስጋት ነው እንዲቀር የተደረገው።
በሌላ ዜና 300 ኪሎ ሜትሮች ርቃ በመትገኘው የደምቢዶሎ ከተማ የፊታችን አርብ ሊካሄድ በታቀደ መንፈሳዊ ጉባኤ ዝግጅት ወቅት ፖሊስ በወሰደው ርምጃ በርካቶች መቁሰላቸው፣ የአንድ ሰው ህይወት መጥፋቱ ተዘግቧል። አቶ ዳዊት በቀለ ከስነ ስርዓቱ አስተባባሪዎች አንዱ ናቸው።
ዳዊት በቀለ ይባላለሁ። ጉባኤው የቀለም ወለጋ ዞን ከመንግስት ሰራተኞችና ክርስቲያን ነጋዴዎች ነው ያዘጋጀን ያለ ነው። ከፊታችን አርብ ጀምሮ ሊደረግ ከሶስት ወር በፊት የተደረጋጀንበት ነገር ነበር። ከከንቲባ ቢሮም ከደህንነትም ወረቀት ተሰጥቶን ጠየቅ መጀመሪያ ቅስቀሳ ሳናደርግ በፊት መንገድ ላይ ምናልባት ከወረዳ ወደ ወረዳ ሲዞረን ስናስተዋውቅ አንድ አካል ከጠየቀ ወረቀት ይሰጠን ብለን ቀደም ብለን ጠይቀን ነበር። ባለፈው ሮብ ጀምረን እየተንቀሳቀስ አንድ አራት ወረዳ እየዞርን እያስተዋወቅ ነበር።
ፍቃድ ያላችሁ መሆኑ አላማችሁ ምን እንደሆነ የከተማው ጽህፈት ቤት ተረድቶ ስራችሁን በተቃና መንገድ ልታካሄዱ እንድትችሉ የሚረዳ ነው ያ ወረቀት የሚሉት?
አዎ፣ ኮንፍራንሱ ከአርብ ጀምሮ እንደሚካሄድ እና የሚመጡ አገልጋዮችንም እያስተዋወቅን ሮብ፣ ሐሙስና አርብ አስታውቀን ቅዳሜ ደግሞ ትልቁ ገበያችን ደምቢዶሎ ላይ ነበር። ከጠዋት ጀምረን እያስተዋወን ወደ 9 ሰዓት ገደማ ከተማ ውስጥ እየዞር እያስተዋወን እንግዲህ እነዛን 3 ቀናት ማንም አልጠየቀንም ነበር። የመንግስት አጣሪ ማለትም የመከላከያ ኃይል አደባባይ ላይ አስቆመንና ከአሁን ጀምራችሁ ማድረግ አትችሉም ተባል። ማቆም አለባችሁ ከአሁን ጊዜ ጀምራችሁ ማድረግ አትችሉም። ከነገ ጀምሮ ደግሞ ከ300 በላይ አንድ ቦታ መቆም መነጋገር አይቻልም ስንባል እኛ የኛው መንፈሳዊ ጉባኤ ነው። ከ3 ወር በፊት ደግሞ የተዘጋጀንበት ነገር ነው። ፕሮግራሙ አሁን የተያዘ ጉዳይ አይደለም። ወረቀትም አለን ብለን ወረቀት አሳየናቸው። እያናገርን እያለን አላስጨረሰንም። ወደዛ ዞር ብሎ ሬዲዮ አድርጎ ግቡ፣ በቃ በመኪና ግቡ፣ ወደ መኪናችሁ ግቡና ቀጥታ ወደ መከላከያ ግቢ ትሄዳላችሁ ብሎ 3 መከላከያ ሰራዊት አዘዘብን።
ሁኔታውን የተመለከተው ገበያተኛና የአካባቢው ሕዝብ ይህን ጊዜም እርምጃውን ተቃወመ። በዚህን ጊዜም የፌዴራል ፖሊስ ተኩስ ከፈተ ነው የሚሉት አቶ ዳንኤል።
በወቅቱ በጣም ተደናግጠን ነበርና ሕዝብም ተሰባሰበ። ገበያ ቀንም ነው። በዛ በቃ ሕዝቡ ነገሮች ሁሉ አስፈርቶን እዛ ወዞን የሚገሉን ወይም የሚደበድቡን መስሎን በቃ እኛ ዞር አልናው። 3-4 ሰው ነበር። ሶስታችን ከሹፌሩም ጭምር ሶስታችን ዞር አል። አንደኛው ጓደኛችን ተያዘ። ከዛ በኋላ በቃ የመከላከያ ግቢ እሱን እየተገፋ እንግዲህ እኛ ዞር አል ለጊዜው ዞር አል ደንግጠንም ነበርና ዞር ስንል እሱን እየገፉት ሲወዙ ጊዜ ህዝቡ እንግዲህ የተከማቸበት ቦታ ነው ብያለሁ። ህዝብ ሁሉ አትወርዱም፣ ይዛችሁ አትሄዱም በማለት ተቃውሞ ሲያስነሳ በቃ በሰው እንትን ላይ እያደረጉ መተኮስ ጀመሩ አሉ።
ከዚህ በኋላ ነው እንግዲህ የተባለው ድንገት የተከሰተው። የከተማይቱ ጽህፈት ቤት ኃላፊ አቶ ዳንኤል ረዳም ይህንኑ አረጋግጠዋል።
መንፈሳዊ ኮንፈረንስ ከ23-29 የሚካሄደው በደምቢዶሎ ስታዲየም ነበረ። ፍቃድ የሰጠኋቸው እኔ ነኝ። በ29/5/2010 ፍቃድ ያገኘሁት ከኔ ነው።
በፍቃዱ መሰረት ነው የተንቀሳቀሰው?
ፍቃድ ወስደዋል። አዎ፣ ፍቃድ ከኔ ከተቀበሉ በኋላ ለቅስቀሳ ሲዞኑ ነው ሴንተር አካባቢ ለጥፋት ለማዳረግ ሆን ነው አጽሞ ህዝቡ ተገዳ።
የከተማው ጽህፈት ቤት በመንፈሳዊ ጉባኤ እንዲያካሄዱ በተጠየቀው መሰረት የሰጠ ከሆነ ለምንድን ነው ሌላ ኃይል ያንን እንቅስቃሴ ለማቋረጥና ያም ወደ ግጭት እንዲያመራ ምክንያት የሆነው?
እሱ በቃ ለማንም አይታዘዙም። ይህንን ጉዳቢያና ድረስ ሆን ብሎ ነው ይህንን ድርጅት የፈጸሙት እንጂ ለቅስቀሳ የተንቀሳቀሱ ያሉት ህጋዊ ደብዳቤ ከነ ተቀብለዋል።
እነሱ ያሏቸው ይሄን እርምጃ የወሰዱት ኃይሎች ማን ናቸው?
እነዚያን መከላከያ የኢትዮጵያ መከላከያ ሰራዊት ነው።
የተቀሰቀሰ ግጭት ነበር። የሰጡት ምክንያት አለ? ለምን ጣልቃ መግባት አስፈለጋቸው? ምንድን ነው ምክንያቱ? ያውም የመንፈሳዊ ጉባኤ ከሆነ
ምንም ግጭት ያነሱ የተጠበጡት አንዳችን ነገር የለም። ሰዎቹ በሰላማዊ መንገድ መኪና ይዘው እየተንቀሳቀሱት ያሉ እንጂ ከእነሱ ጋርም ግጭት አልፈጠሩም፣ ምንም አላደረግም።
እንደተረዳሁት በዜና ዘገባው እንደተመለከተው በዚህ ግጭት የሰው ህይወት እስከ መጥፋት ደርሷል። አንድ ሰው ተገለዋል፣ 13 ሰዎች ቆስለዋል። ስለዚህ የሚያውቁት ነገር አለ?
አዎ ይፈሉ ታክሞ ወደ ቤታቸው የተመለሱ አሉ። በአደገኛ መልክ የቆሰሉ ሶስት ሆስፒታል ነው የሚገኙ። አንዱ ዛሬ ጥሩ ስነ ስርዓት ነው ቀብሮ የተፈጸመው። የመንገድ ጽዳት ሰራተኛ ነው። በትንሽ ደሞዝ ነው የሚተዳደር ነው ቀን ሰራተኛ።
አቶ ዳንኤል በአሁኑስ ሰዓት ከተማችሁ በምን አይነት ሁኔታ ላይ ትገኛለች? የሰኞ ውሏችሁ ምን ይመስላል? ከቅዳሜው አሳዛኝ ድንገት በኋላ ከተማይቱ በምን አይነት ሁኔታ ላይ ነው ያለችው?
አሁን ከተማችን ዛሬ ጠዋት በጥሩ ስነ ስርዓት የሞተው የቀብር ስነ ስርዓት ተፈጽሟል። አሁን ደግሞ የኦሮሚያ ልዩ ኃይል ለዚህ ችግር ተብሎ በደንብ ደንብ መጡት ከተማችን አሁን ስለገቡ ህዝቡ በደስታ ነው የሚገኘው አሁን።
መልካም። አቶ ዳንኤል ረዳ የደምቢዶሎ ከተማ ጽህፈት ቤት ኃላፊ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እሺ፣ እኔም አመሰግናቸዋለሁ።
አድማጮች፣ ከትናንት በስቲያ ቅዳሜ የከተማይቱን ነዋሪ ዋቢ ያደረገ አንድ ዘገባችን የደምቢዶሎውን ድንገት ከኦፌኮ መሪዎች አቀባበል ዝግጅት ጋር አያይዞ መዘገቡ ስህተት በመሆኑ በዚህ እንዲታረም ከይቅርታ ጋር እንጠይቃለን።
ኢህአደግ
ይቅርታ ተሻማ ሆነ ቀጥል።
ኢህአደግ ሀገራችንን ካስገባበት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ አወጣ። ስለሆነም በሀገር ውስጥም ሆነ ከውጭ ሀገር ያሉ ባለድርሻ ኃይሎች ተሰባስበው ዲሞክራሲያዊ መንግስት በሚቋቋምበት ሁኔታ የሚዋይ መድረክ በአስቸኳይ እንዲፈጠር ጥሪ አቀረበ። መለስካቸዋም
መድረክ የካቲት 17 ቀን 2010 ዓ ም በጽሑፍ ያሰራጨው መግለጫ ዛሬ ሀገሪቱ ከመቼውም ጊዜ በከፋ ሁኔታ ውስጥ እንደምትገኝ ይዘረዝራል። ዛሬ ከመቼውም ጊዜ በበለጠ ሁኔታ አንድነቷን በሚፈታተን ቀውስ ውስጥ ከቶ ሕዝቦቿን እርስ በርስ የሚያጋጩ ሁኔታዎችን እየፈጠረ ይገኛል ይላል። በዚህም ሀገራችንንና የጋራ ህልውናችንን በከፍተኛ አደጋ ላይ ጥሎ ወዳልተፈለገ አቅጣጫ እየወሰደን ይገኛል ሲል መድረክ ገዢውን ፓርቲና መንግሥቱን ይከሳል። ከ2007 ዓ ም ምርጫ ማግስት ጀምሮ የተቀሰቀሱ ሕዝባዊ ተቃውሞዎችን ምክንያት በማድረግ በተደጋጋሚ የሚታወጁ የአስቸኳይ ጊዜ አዋጆችንም ፍሬ አልባ እርምጃዎች ናቸው ብሏል። በአሁኑ ወቅት የወጣውን የአስቸኳይ ጊዜ አዋጅም ሀገሪቱን በወታደራዊ እዝ ስር ጥሏታል በማለት እርምጃው ዘላቂ ሰላምንና መረጋጋትን ያመጣል የሚል እምነት እንደሌለው መድረክ ገልጿል። ስለሆነም በአሁኑ ወቅት በኢትዮጵያ ከጊዜ ወደ ጊዜ እየተባባሱ የመጡት ፈርጀ ብዙ ችግሮች በተለይም የፖለቲካው ቀውስ መሠረታዊና ስር ነቀል ለውጥ የሚያሻ ሆኗል ሲል መግለጫው ያስጠነቅቃል። ይህን ስር ነቀል ለውጥ ግን ኢህአዴግና መንግሥቱ ሊያመጡት አይችሉም ሲል ያለፉትን 26 ዓመታት ተመክሮችን የተንተራሱ አያሌ ነጥቦች በምክንያትነት ያነሳል። መድረክ አጣዳፊ የለውጥ እርምጃ ያለውንም የመድረክ የውጭ ግንኙነት ኃላፊ እና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ አስረድተዋል።
ይህ ሁኔታ ጨርሶ ከቁጥጥር ውጭ ወጥቷልና ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተደራጁ ወገኖች ሊደመጡና በአማራጮቹም ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህአዴግ አካሄድ መፍትሄ ይኖረዋል፣ ሀገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰቡን ጭምር ነው።
ይህን ሀገሪቱን ከቀውስ ያወጣል የተባለውን አጣዳፊ እርምጃ ኢህአዴግ ሊወስድ አይችልም ተብሏል። ታዲያ ይህን እርምጃ ማን ይወስደዋል? ለፕሮፌሰር በየነ ያቀረብኩላቸው ጥያቄ ነበር።
እንደ ጉዳዩ እኮ የጠቅላላው ህዝቡ ነው እና ህዝብ ደግሞ 105 ሚሊዮኑ ተነስቶ ለዚህ መፍትሄ ያስቀምጣል የምንልበት አግባብ አይኖርም። በተደራጁ የፖለቲካ ኃይሎች አማካኝነት በመደግፋቸው አማካኝነት ነው ውሳኔውን የሚያሳውቀውም እውን የሚያደርገው። እነዚህ ድርጅቶች ወይም ፖለቲካ ፓርቲዎች ድጋፍ በሚፈልጉበት አግባብ ሁሉ የሚደግፋቸው ህዝብ ድጋፉን ይሰጣል ማለት ነው። እያንዳንዱ ፖለቲካ ድርጅት መራመድ የሚፈልገው የስትራቴጂክ እቅድ የምንለው አለ። እኛ ግን አሁን በታክቲካል በሆኑ አገርን በማዳን ህዝብን አንድነት አጠናክሮ በማቆየት እየተፈጠሩ ያሉትን በጣም አፍራሽ የሆኑ አዝማሚያዎችን የሚያመክን አካሄድ ውስጥ ገብተን ሀገራችንን የፖለቲካ ህይወት ወደ ብዙሃን ድምፅ ወሳኝነት የሚያሸጋግር መድበለ ፓርቲ ስርዓት ለመዘርጋት ተረምቀድ ይህንን አይነት ሁኔታ ለመፍጠር ነው። እንግዲህ መሰረታዊ ለውጥ ፍለጋ በዚህ አቅጣጫ ነው እንጂ ከዚያ በመለስ ያለው አሁን ኢህአዴግ በሚያደርግ አይነቶቹ የውስጥ የፓርቲ ጉዳይ ውስጥ በሚያደርጉት ድራማ የሀገሪቷ ፈርጀ ብዙ ጥያቄዎች ምላሽ ያገኛሉ የሚል እምነት የለንም።
ፕሮፌሰር፣ መድረክ አሁን ካወጣው መግለጫ አኳያ ኢህአዴግ እና ኢህአዴግ መንግስት ይህን ጥያቄ ይቀበለዋል የሚል እምነት አለው?
እኔ መቀበል አለበት ነው የምለው። ኢህአዴጎች እንግዲህ መቼም ያው አገሪቷ ወልዳ ካሳደገቻቸው በፍቱራን መካከል ናቸው። ስለዚህ የእነሱ 27 ዓመት አሁን የሞላው የፖለቲካ ብልጠትና ሁኔታዎቹን በእነሱ ቁጥጥር ውስጥ ዝም ብሎ ማሾር ኢህአዴግን እኮ አታቁም ኢህአዴግን አሰራር እኮ እያሉ ዝም ብሎ የምደረገው እንቅስቃሴዋቸው እኮ አሁን ተዋረደ፣ ህዝቡ እኮ ናቀው። ስለዚህ ለዚህ ምላሽ አሁን እንደኛ አይነቱ እንደው ማንንም የማያገል ለዘብ ያለ አካሄድን መርጦ እዚህ አይነት ጥሪ ማድረግ ኢህአዴግ ሊያዳምጥ የሚገባው ነው ነው የምንለው።
ኢህአዴግ ኢትዮጵያ ዛሬ ከገባችበት ፖለቲካዊ ቀውስ ሊያወጣት አይችልም ሲል መድረክ ከሰጣቸው ምክንያቶች መካከል ጥቂቶቹ በ27 ዓመታት የሥልጣን ዘመኑ በሀገሪቱ የሚታዩ ልዩነቶችና ቅራኔዎች እየሰፉና እየተደራረቡ መምጣታቸው፣ የኢህአዴግ መንግሥት በሕገ መንግሥቱ ድንጋጌ መሠረት ማንኛውም ኢትዮጵያዊ በሀገሪቱ በየትኛውም አካባቢ የመዘዋወር የመኖሪያ ቦታ የመመሥረትና የመሳሰሉትን ነጻነት ማስከበር አለመቻሉ፣ የሕግ የበላይነትና መልካም አስተዳደር ጠፍቶ በሀገሪቱ የረዥም ዘመናት ታሪክ ውስጥ ተከስቶ በማይታወቅ ደረጃ የበርካታ ዜጎች ሕይወት መጥፋቱና በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ አካባቢዎቻቸው መፈናቀላቸው፣ ዜጎች በመታወቂያቸው ላይ በሰፈረው የብሔር ብሔረሰብ ማንነታቸው ምዝገባ አማካይነት እየተለዩ ለኢህአዴግ ካድሬዎች ጥቃት መደረጋቸው በጎሳ ላይ ያተኮረ ፍጅት በሕዝብ መካከል እንዳያስከትል ከፍተኛ ስጋት መጋረጡ የሚሉና የመሳሰሉ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ዜና የዜና መጽሔቱን ተከታተላችሁ። ወደ ሁለተኛው አጋማሽ በሰኞ መደበኛ ቅንብር እናልፋለን። ሰሎሞን ክፍሌ የሚያዘጋጀው ስፖርት።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያዊቷ አትሌት ብርሃኔ ዲባባና ኬንያዊው ዲክሰን ቹምባ በትላንቱ የቶኪዮ ማራቶን ለሁለተኛ ጊዜ ድል ተቀዳጅተዋል። በቶኪዮ ማራቶን አንድ አትሌት ሁለቴ ሲያሸንፍ ብርሃኔና ዲክሰን የመጀመሪያዎቹ ሆነዋል። ሌሎች ዜናዎችንም ይዘናል፣ አብራችሁን ቆዩ። የሩጫውን ስፖርት ዜና ላስቀድም። በትላንቱ የቶኪዮ ማራቶን በሴቶቹ ድል የተቀዳጀችው ኢትዮጵያዊቷ ብርሃኔ ዲባባ የገባችበት 2:19:51 በውድድሩ ታሪክ ሁለተኛው ፈጣን ጊዜ ሆኖ ተመዝግቧል። ሳራ ቼፕቺሪር ናት ባለፈው ዓመት 2:19:47 በመግባት የኮርሱን ሬኮርድ ያስመዘገበችው። ርቀቱን ከ2:20 በታች በመሸፈንም ብርሃኔ 26ኛው ሯጭ ሆናለች። በቶኪዮ ማራቶን ታሪክ ለሁለተኛ ጊዜ በማሸነፍ ደግሞ የመጀመሪያው አትሌት ናት። ጎበዝ ብርሃኔ፣ እንኳን ደስ አለሽ እላለሁ። ሁለተኛ የወጣችውን ሌላዋን ኢትዮጵያዊት አትሌት ሩቲ አጋንም እንዲሁ። ሹሬ ደምሴ በአራተኛነት አጠናቃለች። በወንዶቹም ታሪክ ተሰርቷል። የ2015ቱ ሻምፒዮን ኬንያዊው ዲክሰን ቹምባ 2:05:30 ገብቶ የቶኪዮን ማራቶን ለሁለተኛ ጊዜ በማሸነፍ አዲስ ታሪክ አጽፏል። የመጀመሪያው አትሌት ነው። እዚህ ላይ የሚገርመው ቹምባም የገባበት ጊዜ ትላንት ሁለተኛው ፈጣን ጊዜ ነው። ልክ እንደ ብርሃኔ ዊልሰን ኪፕሳንግ ነበር በ2017 2:03:58 አዲስ የኮርስ ሬኮርድ ያጻፈው። ዩታ ሺታራ ካስተናጋጇ ጃፓን በ2:06:11 በሁለተኛነት አጠናቋል። ሌላው ኬንያዊ አሞስ ኪፕሩቶ ሦስተኛ። ባጭሩ የአትሌቲክሱ ዜና ይኸው ነው በእኔ በኩል። ለሌሎች ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የ35ኛው ጃን ሜዳ አመታዊ አገር አቋራጭ ሩጫ ውድድር ትናንት በድምቀት ተጠናቋል። ጠንካራ የመሸናነፍ ፉክክርም ታይቶበታል። በአዋቂ ወንዶችና በአዋቂ ሴቶች በተመሳሳይ ርቀት 10 ኪሎ ሜትር እልህ አስጨራሽ ፉክክር የተደረገባቸው ናቸው። በሴቶች 10 ኪሎ ሜትሩን በአሸናፊነት ያጠናቀቀችው የአማራ ክልል ተወዳዳሪ አትሌት እናትነሽ አላምረው ናት። ጌጤነሽ አለማየሁና ራሂማ ቱሳም ሁለቱም የኦሮሚያ አትሌቶች ናቸው። ሁለተኛና ሶስተኛ ሆነው ፈጽመዋል። ውድድሯን እንዳጠናቀቀች ያነጋገርኳት ጌጤነሽ አለማየሁ የሚከተለውን ብላለች።
እኔ በየአመቱ እወጣለሁ። እስካሁን ብዙ አይሳካም። አሁን ባለፈው ስድስተኛ ነጥብ፣ አሁን ሶስተኛ ወጣሁ።
እና ወደፊት ውድድሩ እንዴት ነው የምታየው? አሁን በምንድን ነው? በትራክ ነው ወይንስ በጎዳና ሩጫ ነው?
በጎዳና ሩጫ ነው። እየሮጥኩ ነው። አሁን ራሱ ማራቶን እሮጣለሁ። 24 አለኝ ማራቶን። ሙሉ ማራቶን ላይ ነው እንጂ ብዙ ትራክ አልቆየሁም። አሁን እዚህኛው ላይ ብዙ አይደለሁም። እየሰራሁ ነው። ያሻክራለሁ ብዬ አስባለሁ።
አመሰግናለሁ። በአዋቂ ወንዶች የሲዳማ ቡናው አትሌት ኔዮ መኮንን ከአማራ ማረሚያ ቤቶች አትሌት ተስፋሁን ታደሰ፣ ከኢትዮጵያ ንግድ ባንክ አትሌት ሁነኛው መስፍን ተከታትለው ከአንደኛ እስከ ሶስተኛ ያለውን ደረጃ አግኝተዋል። የወጣት ሴቶችና ወጣት ወንዶች 6ና 8 ኪሎ ሜትር እንዲሁም የወንድና የድብልቅ ሪሌ ቅብብሎች ውድድሮችም ተካሂደዋል። በዚህ ውድድር በየርቀቱ ከአንደኛ እስከ ስድስተኛ የሚወጡ አትሌቶች መጋቢት 8 ቀን 2010 ዓ.ም በአልጄሪያ በሚደረገው የአፍሪካ አገር አቋራጭ ውድድር ተሳታፊ ይሆናሉ። በቡድን አሸናፊነት የዋንጫ ተሸላሚ ከሆኑት አንዱ በቀድሞ ስሙ ኦሜድላ የዛሬው ፌዴራል ፖሊስ በውጤቱ መደሰቱን ተከትሎ ያስጀመረው ጭፈራ ሁሉም በምንሰማው ባህላዊ ኦሮምኛ ጨዋታ የታጀበው ጭፈራ የጃን ሜዳን አቧራ አስነስቷል። በእግር ኳስ ስፖርት ዜና በኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ቅዳሜና እሁድ ማለት ነው ሁለት ተስተካካይ ግጥሚያዎች ተካሂደዋል። ሁለቱም በአቻ ውጤት ተለያይተዋል። ቅዳሜ ዕለት ወልዋሎ አዲግራት ዩኒቨርሲቲ እና ኢትዮጵያ ኤሌክትሪክ 1-1፣ ትናንት እሁድ ደግሞ ቅዱስ ጊዮርጊስና ደደቢት ያለ ግብ ባዶ ለባዶ በአቻ ውጤት ተለያይተዋል። ደደቢት በ29 ነጥብ መሪነቱን አልለቀቀም። መቀሌ ከተማ በ25 ነጥብ ተከትሏል። አዳማ ከተማና ቅዱስ ጊዮርጊስ በእኩል 23 ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። የመጨረሻው እግር ኳስ ነክ ዜና የዓለም ዋንጫ ጉብኝት ዜና ይሆናል። ላለፉት 88 ዓመታት በተወዳጅነቱ የዘለቀው በየአራት ዓመት አንድ ጊዜ የዓለም ሕዝብ በጉጉት የሚጠብቀው የዓለም እግር ኳስ ዋንጫ ከአራት ወራት በኋላ የፊታችን ሰኔ 7 ቀን 2010 ዓ.ም በሩሲያ አስተናጋጅነት ይጀመራል። የ32 ሀገር ብሔራዊ ቡድኖችን ሲፋለሙበት ቆይቶ ለአሸናፊው የሚሰጠው ትልቁ የዓለም ዋንጫ ውድድሩ ከመጀመሩ በፊት ፊፋ በሚመርጣቸው ሀገሮች ተዘዋውሮ ዋንጫው በሕዝብ ይጎበኛል። በየደረሰበትም ለሁለት ቀን ይቆያል። እንደ ኤሮፓ ዘመን አቆጣጠር በ2010 ደቡብ አፍሪካ አስተናግዳው በነበረው የዓለም እግር ኳስ ዋንጫ ወደ ኢትዮጵያ መጥቶ በሺዎች የሚቆጠሩ ሕዝብ ጎብኝቶት እንደነበርም ይታወሳል። የዋንጫው ቀጣይ የጉብኝት ጉዞም ኬንያ ሲሆን ትናንት ለተመሳሳይ ጉብኝት ወደ ናይሮቢ አምርቷል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ አስመራ ኤርትራ ስንሸጋገር የዓለም አቀፍ እግር ኳስ ፌዴሬሽን ፊፋ ፕሬዚደንት ጂያኒ ኢንፋንቲኖ ባለፈው ሳምንት አርብ በኤርትራ የሥራ ጉብኝት ማድረጋቸው ታውቋል። ብርሃኔ በርሄ ተከታዩን አጭር ዘገባ ልኳል።
የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ፕሬዚደንት ሚስተር ጆቫኒ ቪቼንሶ ጃኒ ኢንፋንቲኖ ባለፈው አርብ የካቲት 16/2010 በኤርትራ የስራ ጉብኝት ያደረጉ ሲሆን ከፕሬዚደንት ኢሳያስ አፈወርቂ፣ ከባህልና ስፖርት ኮሚሽነር አምባሳደር ዘመደ ተክለ፣ ከኤርትራ የእግር ኳስ ፌዴሬሽን ፕሬዚደንትና ከሌሎች ጋር ተገናኝተው ባደረጉት ውይይት ፊፋ ለእግር ኳስ እድገት በትብብር መስራት እንደሚፈልግ ገልጠዋል። ሚስተር ጃን ኢንፋንቲኖ አዲሱን የእግር ኳስ ፌዴሬሽን ህንጻ የአስመራ ስታዲየምና በውስጡ የሚገኙ በግራስሩት የእግር ኳስ ፕሮጀክት በመሰልጠን ላይ ያሉ ታዳጊ ልጆችና ሌሎችን ተዘዋውሮ በተመለከቱበት ወቅት ስለ ኤርትራ የእግር ኳስ ታሪክና በመተግበር ላይ ስላሉ የተለያዩ ፕሮጀክቶች ማብራሪያ ተሰጥቷቸዋል። የፊፋው ፕሬዚደንት ሚስተር ጃኒ ኢንቲፋኖ የአንድ ቀን ጉብኝታቸውን ጨርሰው ከመሄዳቸው በፊት በሰጡት ጋዜጣዊ መግለጫ ፊፋ የእግር ኳስ ጨዋታን በሁሉ ቦታ ለማዳረስና ደረጃውን ለማሳደግ ከኤርትራ የእግር ኳስ ፌዴሬሽን ጋር በኢንፍራስትራክቸር ግንባታ ላይ ለመስራት እቅድ እንዳለው፣ በተለይ ደግሞ ስታዲየሞችን ለመስራት ባለው እቅድ ቢያንስ አንድ ስታዲየም የመገንባት እቅድ እንዳለውና ይህንን ለማሳካት ሙሉ ትብብር እንደሚያደርጉ ገልጸዋል። በመቀጠልም በጉብኝታቸው ወቅት ባዩት ነገር እንደረኩና በተደረገላቸው አቀባበልም እንደተደሰቱ ከገለጡ በኋላ በሴቶች የእግር ኳስ ላይ በትኩረት መሰራት አለበት ሲሉ አስገንዝበዋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ።
ብርሃኔ በርሄ ነበር ከአስመራ። አመሰግናለሁ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን።
ሰለሞንና ባልደረቦቹ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍሪካ ነክ ርዕሶች ይቀጥላል።
በበርካታ የዓለም አካባቢዎች ሙስና እየተባባሰ ሄዷል። የከፋው ግን በአፍሪቃ ሀገሮች መሆኑን ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ዓለም አቀፍ ቡድን ጠቁሟል። በአንዳንድ የአውሮፓ ሀገሮች ሙስና እየተባባሰ ሲሄድ፣ በአንዳንዶቹ የምዕራብ አፍሪቃ ሀገሮች ደግሞ ብሩህ ተስፋ የሚታይባቸው ቦታዎች መኖራቸውን ነው ዓለም አቀፉ ቡድን ሳይጠቅስ ያላለፈው። የአሜሪካ ድምፅ ሬዲዮ ዘጋቢ ሄንሪ ሪጅዌል ከለንደን የላከው ዘገባ አለ። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች አሰናድተዋለች።
አይቨሪ ኮስትና ሴኔጋል ከሚሞገሱት 10 ሀገሮች መካከል ይፈረጃሉ። ከአራት ዓመታት ወዲህ ከነበረው አሃዝ እያንዳንዳቸው 9 ነጥብ አግኝተዋል። ይህ አሃዝ የአንድን ሀገር የሙስና ደረጃ በሚፈለግበት መጠን መሆኑን ያሳያል። የሁለቱም ሀገሮች መሪዎች ሙስናን ለመታገል ዘመቻ የመክፈት ቃላቸውን ጠብቀዋል ይላል ትራንስፓረንሲ ኢንተርናሽናል። የቡድኑ ሰራተኛ ማጊ መርፊ ያብራራሉ።
በመሰረቱ ሁለቱም መሪዎች እምነት የማጉደልን ጉዳይ የሚከታተል መስሪያ ቤት መስርተዋል። ስለሆነም ጉዳዩን አጥብቀው ነው የያዙት።
ሩዋንዳ፣ ቦትስዋናና ሞሪሸስ ትራንስፓረንሲ ኢንተርናሽናል በተባለው የሙስናን ጉዳይ የሚከታተለው ድርጅት ተሞግሰዋል። በአጠቃላይ ሲታይ ግን አንዳንድ የለውጥ ምልክቶች ቢኖሩም መጥፎ ውጤት ያገኘችው አፍሪቃ ነች። የዚህ ዓመቱ የአፍሪቃ ህብረት ጉባኤ አብይ መልእክት በሙስና ላይ የሚደረገውን ትግል ማሸነፍ ለአፍሪቃ እድገት ችግር ዘላቂ ጎዳና ነው የሚል ሲሆን፣ ማጊ መርፊ ገና ብዙ ይቀረናል ይላሉ።
So we might see a bit of a delay. Maybe in 5 years time we'll see some really great scores coming out.
የመዘገየት ጉዳይ ሊኖር ይችላል። በአምስት አመታት ውስጥ ከአፍሪካ ትልቅ ውጤቶች ሊታዩ ይችላሉ። ይሁንና ገና መሰራት ያለባቸው ነገሮች አሉ።
በጦርነት የዳሸቀችው ሶሪያ፣ ደቡብ ሱዳንና ሶማሊያ በመጨረሻ ደረጃ ነው የተፈረጁት። ከ14 እስከ 12 እና 9 ድረስ ነው ያገኙት። የሶማሊያ መንግስት በበኩሉ ሙስናን እየታገልኩ ነው ይላል። የሶማሊያ የገንዘብ ሚኒስትር አብዱራህማን ዱዋሌ ባይለ ያብራራሉ።
አንዳንድ የስርቆት ተግባሮች አሉ። ሀገሪቱ ሙሉ በሙሉ ስለወደመች አንዳንድ የማባከን ጉዳይ አለ። ሀገሪቱ ለብዙ ዓመታት ምንም አይነት ስርዓት አልነበራትምና።
ከአውሮፓ ደግሞ ሃንጋሪ ካለፉት 6 ዓመታት ወዲህ በ10 ነጥብ አሽቆልቁላለች። የትራንስፓረንሲ ኢንተርናሽናሏ ማጊ መርፊ
ይህ ክስተት በአህጉሪቱ ያለውን በሲቪሉ ማህበረሰብ ላይ የሚደርሰውን ጭቆና የሚያንጸባርቅ ነው። ሀሳብን የመግለጽ መብት ይታፈናል።
የሃንገሪ የውጭ ጉዳይ ሚኒስትር ፒተር ሪቻርቶ ይህን ክስ እንደማይቀበሉ ባለፈው ሐሙስ ተናግረዋል።
ትራንስፓረንሲ ኢንተርናሽናል ያወጣው የስም ዝርዝር ዓለም አቀፍ ድርጅቶች በሃንጋሪ ላይ ከዚህ ቀደም ባልታየ መልኩ የሚያደርሱት ጥቃት አካል ነው። ጭብጡ ሃንጋሪ ባወጣችው የኢሚግሬሽን ፖሊሲ ስለማይስማሙ ነው።
የሙስና ደረጃው የባሰ የሚባልባቸው ሀገሮች የጋዜጠኞች ደህንነት የማይጠበቅባቸው ናቸው ይላሉ ማጊ መርፊ።
that have been killed were killed in highly corrupt
ካለፉት 6 አመታት ወዲህ ከተገደሉት 10 ጋዜጠኞች 9 ከፍተኛ የሙስና ተግባር በሚፈጸምባቸው ሀገሮች ነው የተገደሉት። ይህም ሙስና በተስፋፋባቸው ሀገሮች በየሳምንቱ አንድ ጋዜጠኛ ይገደላል ማለት ነው። የሚያሳዝነው ከተገደሉት 5 ጋዜጠኞች አንዱ ስለ ሙስና ይዘግብ በነበረበት ወቅት ነው ህይወቱን ያጣው።
በአጠቃላይ ሲታይ በዓለም ዙሪያ ካሉት ሀገሮች ከግማሽ በላይ የሚሆኑት በሙስናው መለኪያ አሃዝ መሰረት አሽቆልቁለዋል ወይም ካሉበት አልተንቀሳቀሱም። ዩናይትድ ስቴትስ በ16ኛ ቦታ ላይ ነው የተፈረጀችው። ትራንስፓረንሲ ኢንተርናሽናል መንግስታት የመናገር ነጻነትን ለማበረታታትና የነጻ ሚዲያን ደህንነት ለመጠበቅ በርትተው እንዲሰሩ ጥሪ አቅርቧል። አድማጮች፣ ትራንስፓረንሲ ኢንተርናሽናል ስለ ሙስና ባወጣው አመታዊ ዘገባ ላይ የተመሰረተው ቅንብር እዚህ ላይ አብቅቷል። ሳምንት በሌላ ዝግጅት እስክንገናኝ በደህና ቆዩ።
ወደ መጨረሻው ልዩ ቅንብር እናልፋለን።
አዲሱ አንተ ያዘጋጀው ልዩ ቅንብር ነው። አንተው ትመራው
ልዩ ቅንብራው። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ከወር በፊት ነው የህዝባችን የመከራ ጊዜ እንዲያጥር ለምትፈልጉ ኢትዮጵያውያን ብሎ አንድ ጥሪ አቀርቧል። ይሄም እሱ እንዳለው ወደ ህዋት አካውንት በሬሚታንስ ወይም በሐዋላ መልክ በሚገባው የውጭ ምንዛሪ ላይ እቅባ እንዲደረግ ነው ጥሪው። በርካታ አስተባባሪዎች ናቸው ያሉት። አንዱ አስተባባሪ አቶ ፋሲካ ጌታነህ ናቸው። ከኤድመንተን ካናዳ የኢኮኖሚ ምሁር ዶክተር ሽፈራው አዲሉ ሁለቱን ይዣለሁና የመጀመሪያ ጥያቄን ለአቶ ፋሲካ ነው ያቀረብኩት። ይሄ የጠራችሁት የእቀባ ጥሪ ምን ያህል ተግባራዊ የሆነላችሁ ነው በሚል አቶ ፋሲካ።
እሺ አቶ አዲሱ፣ የምትፈቅድልኝ ከሆነ ዛሬ ከእስር የተለቀቁ ኦር ሰሞኑን የተለቀቁ የፖለቲካ እስረኞች ስለነበሩ እነሱን በተመለከተ ትንሽ ነገር ማለት እፈልጋለሁ። እነዚህ የህዝብ ልጆች ወደ ቤተሰቦቻቸው በመቀላቀላቸው በጣም ደስ ብሎናል። የኢትዮጵያም ህዝብ እንኳን ደስ አላችሁ ለማለት ነው። ይሄ የህዝብ ትግል ፍሬ ነው። የህዝቡ ትግል እነዚህ ሰዎች የታሰሩበት አላማ እስኪፈታ ድረስ መቀጠል አለበት የሚል አጭር መልእክት ለማስተላለፍ ነው የምፈልገው። ወደ አነሳኸው ጥያቄ ልመለስ። ይህንን ዘመቻ እንግዲህ አቅደን መንቀሳቀስ ስንጀምር ታሳቢ ያደረግናቸው ሁለት መሰረታዊ ነገሮች ነበሩ። አንደኛው በአገዛዙ ወይም በስርዓቱ በኩል ያለውን ሁኔታ አይተናል። በሌላ በኩል ደግሞ በህዝቡ በኩል በተለይም ደግሞ ውጭ በሚኖረው ማህበረሰብ በኩል ያለውን ተነሳሽነት ገምግመናል። በስርዓቱ በኩል በተቀጣጠለ ህዝባዊ እምቢተኝነት ምክንያት አገዛዙ ወደ ፖለቲካዊና ኢኮኖሚያዊ ቀውሶች ውስጥ እንደገባ ለሁሉም ሰው ግልጽ የሆነ አደባባይ ላይ የተሰጣ እውነት ነው። እንደው ለመጥቀስ ያህል ከስርዓቱ ጋር ቅርበት ያለው ሪፖርተር የተባለው ጋዜጣ የገለጸበት መንገድ ለእኛ ተስማሚ ሆኖ አግኝተነዋል። ምንድን ነው ያለው? ርዕሰ አንቀጽ ሲጽፍ የኢኮኖሚው ጣጣ ሌላ ቀውስ እንዳያመጣ በሚል የጻፈበት ሁኔታ አለ። ኢኮኖሚው እንደ በረዶ እየቀዘቀዘ መሆኑን፣ ለዚህም ደግሞ ዋነኛው ኢኮኖሚውን እግር ከወርች የያዘው የውጭ ምንዛሬ እጥረቱ እንደሆነ የገለጸበት ሁኔታ አለ።
በሌላ ያመጣ ነው እኛን ትላላችሁ? ታዲያ እናንተ መሆኑን በምን ተረጋግጣላችሁ? እርግጥ የውጭ ምንዛሬ ችግር ይኖራል ማለት ይቻላል።
ትክክል ነው። እኛንን ያመጣ ነው ለማለት ሳይሆን ይህንን ዘመቻ በምናቀድበት ጊዜ ስርዓቱ የገባበትንም አጣብቂ የደረሰበትንም ደረጃ ከግንዛቤ ውስጥ አስገብተናል ለማለት ነው። በሌላ በኩል ደግሞ ከዚሁ ከህዝባዊ እምቢተኝነት ጋር ተያይዞ ውጭ ያለው ማህበረሰብ የሀገሩን ሁኔታ በቅርበት የሚከታተልበት ትልቅ የሆነ ተነሳሽነት ያለበት እየተደረገ ያለውን ህዝባዊ ትግል የማገዝ ስሜቶች ከእለት ወደ እለት እያደጉ ያሉበት ሁኔታዎች እንዳሉ ግንዛቤ በማስገባት ነው እንግዲህ ውጭ ያለው ኢትዮጵያዊ በስርዓቱ ላይ እንዴት አይነት ኢኮኖሚያዊ ጫና ሊያሳርፍ ይችላል፣ ምንስ አማራጮች አሉት የሚል የዳሰሳ ጥናት በማድረግ ሬሚታንስ ላይ ትኩረት ተደርጎ ከተሰራ ውጤት ሊያመጣ ይችላል የሚል እምነት ስለተሰማን ነው እንግዲህ ይሄንን ዘመቻ ለማድረግ የተነሳሳ ነው። ዘመቻው ከታወጀ ከዲሴምበር 29/2017 በኋላ በርካታ የስርዓቱን ችግር የሚያመለክቱ ኢኮኖሚያዊ መረጃዎች እየወጡ ይገኛል። ይገኛሉ። ከነዚህም ውስጥ የኤምባሲዎች የበጀት እጥረት ማጋጠሙ፣ አንዳንድ አገሪቱ ውስጥ ለግንባታ ስራ የሚያስፈልጉ ግብአቶች ከገበያ መጥፋታቸው ወይም በጣም ውድ መሆናቸው፣ በጥቁር ገበያ ላይ የዶላር ዋጋ በከፍተኛ ሁኔታ እያደገ የመጣበት እና ሌሎችም የጫናው ምልክት የሆኑ ዜናዎች እየወጡ ይገኛሉ። በእኛ እምነት እየተደረገ ያለው ዘመቻ ሙሉ ለሙሉ ለእነዚህ ቀውሶች ምክንያት ነው ባንልም፣ እነዚህ ቀውሶች በአንድ በሌላ መልክ አስተዋጽኦ አድርጓል የሚል እምነት አለን። ከዛ አንድ ነገር ልጨምርልህና አላብቃ። ውጭ ሀገር ላይ የተወሰኑ ዳሰሳዎች አድርገን ነበር። አንዳንድ የገንዘብ መላኪያ ድርጅቶች አካባቢ ሰበሰብ ነው መረጃ መሰረት አንዳንድ ላኪዎች ከ30-40% የሚሆን በእነሱ በኩል የሚያልፈው መንገድ ገንዘብ እየቀነሰ መምጣቱን፣ እንደዚሁም ደግሞ ለመኒግራም ወይም ዌስተርን ዩኒየን ወኪል የሆኑ ኢትዮጵያውያን ወደ እነሱ ገንዘብ ለመላክ የሚመጡትን ሰዎች አማራጭ ፈልጋችሁ ላኩ፣ ህዝቡ ችግር ላይ ነው እያሉ ሰውን አቅጣጫ የሚጠቁሙበት ሁኔታ እንዳለ ለመረዳት ችለናል። እና የዘመቻውን ተሰሚነት፣ ውጤታማነት እነዚህ ሁኔታዎች ያመለከታሉ ብለን እናምናለን።
ጥሩ። ወደ ዶክተር ሽፈራው ልሂድ። አመሰግናለሁ አቶ ፋሲካ። ዶክተር ሽፈራው እንግዲህ እርስዎ የዚሁ ግብረ ኃይል አባል ወይም ደጋፊ መሆንዎን አውቃለሁ። ሙያዊ መልስ እና ትንታኔ ይሰጡኛል ብዬ ነው የማምነው። እውን የአንድ አገር ኢኮኖሚ በዚህ አሁን በተያዘው ማዕቀብ አይነት ይጎዳል ይላሉ? ከሙያው አንጻር
የሀገሪቱን ኢኮኖሚ ከአገዛዙ ጋር ለይተን ማየት ያስፈልገናል እላለሁ መጀመሪያ። ምክንያቱም የዚህ የግብረ ኃይሉ አላማ አገዛዙ ላይ ነው እንጂ የሀገሪቱ ኢኮኖሚ ላይ አይደለም። የሀገሪቱ ኢኮኖሚ የምንለውም ራሱ ችግር ያለበት ነገር ነው። ምክንያቱም ኢትዮጵያ ውስጥ ሌላ የራሱ የህወሓት ወያኔ ኢኮኖሚ አለ።
አገዛዙ ነው እንግዲህ የሀገሪቱን ኢኮኖሚ የሚቀይሰው ለነገሩ። እሺ፣
አዎ። ግን መረዳት ያለብን ኢትዮጵያ ውስጥ ህወሓት የራሱ ኢኮኖሚ አለው። በኤፈርት እና በመሳሰሉ የራሱ ሌላ ኢኮኖሚ አለ እና የዚህ የውጭ ምንዛሬውም ተጠቃሚዎች በቅድሚያ እነዚህ አይነት ድርጅቶች ናቸው። እነዛ ድርጅቶች የኢትዮጵያ ህዝብ ንብረቶች አይደሉም እና የራሱ የህወሓት ኢኮኖሚ አለ እና አንዱ ዘመቻው የሚያነጣጥረው በኢኮኖሚ ደረጃ ካየ ነው በእነሱ ላይ። ሌላው ግን ዘመቻው የሚያነጣጥረው ከዛ ባለፈ ግን አገዛዙ የውጭ ምንዛሬውን የሚያውልባቸው ሌሎች ነገሮች አሉ። ለምሳሌ ያሉ የጦር መሳሪያዎች መግዛት፣ ህዝቡን የሚገልባቸውን መሳሪያዎች መግዛት፣ ሰርቬላንስ፣ ይሄ የስለላ ስራዎችን ለመስራት የሚያደርገው የውጭ መንግስታትን ሎቢ ለማድረግ የሚጠቀምባቸው እንደዚህ አይነት ባካና የህዝቡን እንቅስቃሴ የሚያፍኑ ድርጊቶች ላይ ነው እና የውጭ ምንዛሬዎቹ ለእንደዚህ አይነት ነገሮች እንዳይውሉም ለማድረግ ነው። ሌላው ብዙ ጊዜ የተጠቀሰ ነገር አለ። ይሄ ደግሞ በዓለም አቀፍ ደረጃ በደንብ የተነሳ ጉዳይ ነው። ኢትዮጵያ ከአፍሪካ ውስጥ በአንደኛ ደረጃ ሀብት ከሚሸሽባቸው ሀገሮች ውስጥ ነች። በአንደኛ ደረጃ ያለች ሀገር ነች ማለት አገዛዙ ጋር የተጠጉ ግለሰቦች ከፍተኛ ደረጃ ገንዘብ ወደ ውጭ አሸሻሉ እና አንዳንድ ግምቶች የሚያሳዩት እንደውም ባለፉት 10 ዓመታት ብቻ ወደ 30 ቢሊዮን የሚሆን ገንዘብ ከሀገሪቱ ሸሽቷል። ይሄ ገንዘብ የሚሸሸው በውጭ ምንዛሬ ነው እና ይሄ ሬሚተንሱ መሆኑ ከሌሎች ሶርሶች የሚመጡ የውጭ ድንም ገንዘቦች ለገንዘብ ማሸሻ የሚውሉም ናቸው ማለት ነው እና ኢኮኖሚ ስንር የኢትዮጵያን ኢኮኖሚ አይደለም ታርጌት የሚያደርገው ይሄ ዘመቻ፣ አንዱ እሱ ነው። ሌላው ነገር ይሰራል ወይ፣ በዛም ደረጃ ይሰራል ወይ ለሚለው ግን የተወሰነውን አሁን ፋሲካ ያነሳው ነገር አለ። ጊዜው የተለየ ጊዜ ነው። የዛሬ 5 ዓመት 4 ዓመት 10 ዓመት አይሰራም ማለት እንችላለን። አሁን ግን የተለየ ጊዜ ነው ያለው። በፖለቲካ መስክ ያለውን ለውጥ የምናየው ነው። በኢኮኖሚ መስክም ያለው ለውጥ አለ እና የለውጥ ጊዜ ነው አሁን። አንዱ እሱ ነው መሰረታዊ የሆነው ነገር። ሁለተኛው የሶሻል ሚዲያ አሁን በጣም ኢትዮጵያውያን በውጭ የምንኖር በጣም የተገናኘንበት ጉዳይ ነው። የአገሪቱ ያለው ሁኔታ ውጭ ያለነውን በቅርብ የሚያገናኝበት ሁኔታ ነው እና ይሄ የተለየ አዲስ ሁኔታ ማያሰብ አለብን። ሌላው ነገር ግን እኛ ሪፖርቶች በግል ደረጃ የምንሰበስባቸው አሉ እንደ ግብረ ኃይል ከሰዎች ከምናውቃቸው በቅርብም በርቀትም ከምናውቃቸው የምንሰማቸው የግለሰብ ደረጃ ያሉ ሪፖርቶች አሉ እና ይሄ ዘመቻ እነሱ ፓርቲስፔት እያደረጉ እየተሳተፉበት እንደሆነ የሚገልጹበትም ሁኔታ አለ። በመጨረሻው ግን ግብረ ኃይሉ የራሱን ጥናት ማድረግ አለበት። ማለት እንደዚህ አይነት ከዚህ ያለፈ ጥናት እና ምን አይነት ጥናት ብናደርግ ይሻላል፣ ኢምፓክቱን ለማወቅ እንዴት ብናጠናው ይሻላል የሚለውን ዘዴዎችን እየመረመር ነው እና አት ሳም ፖይንት ያ ጥናት መደረግ አለበት። የመጨረሻ ነጥብ ግን ልናገር በዚህ ጉዳይ ላይ የኢትዮጵያ ውስጥ ያለው አገዛዝ ከውጭ ረሚተንስ የማገኘው 4.5 ቢሊዮን ይሆናል ብለዋል። በቃሉ መውሰድ አለብን። 4.5 ቢሊዮን በጣም ብዙ ገንዘብ ነው። ወደ 6-7% የሀገሪቱ ጂዲፒ ነው። ያ ቁጥር ራሱ በ25% ቢቀንስ የሚኖረው ተጽዕኖ ከፍተኛ ነው። በ25% በ15%። ምክንያቱም የሀገር ትዕዛዝ 1 ቢሊየን ያህል ለምሳሌ 25% ሰክሰስፉል ቢሆን ከአንድ ቢሊየን በላይ ነው እና 1 ቢሊየን ቢያጣ ይሄ መንግስት በአሁኑ ጊዜ በጣም ሊሽመደመድበት የሚችልበት ሁኔታ ነው ያለው። ምክንያቱም ኤክስፖርት ወርደዋል፣ የውጭ ኢንቨስትመንቶች ወርደዋል፣ ቱሪዝም ወርደዋል፣ እርዳታ ወርደዋል እና የድምር ውጤቱን ነው ማየት ያለብን እና ይሄ ግብረ ኃይል ለነገር ሲያንቀሳቀስ በሬሚተንሱ ብቻ የሚፈለገው ውጤት ያመጣ ብቻ ሳይሆን በድምር ውጤቱ ግን ከፍተኛ ጫና ይፈጥራል ነው እና ይሰራል የሚል እምነት አለን ማለት ነው።
ብቻውን ጥሩ። ሌላ ጥያቄ ለአቶ ፋሲካ አነሳለሁ። ከዛ በፊት ግን እርስዎ ጋር ልቆይና ዶክተር ሽፈራው፣ ይሄ ግብረ ኃይል ወይም አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ሳይሆን የገዢውን ፓርቲ ኢኮኖሚ ያሉ መሰለኝ ለይቶ ሊመጣ ይችላል። እንዲህ አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ሳይነካ የገዢውን እርስዎ እንደጠቀሱት አሁን የኤፈርት የመሳሰለውን ብቻ የሚጎዳበት ሁኔታ ይመጣ ይኖራል ለይቶ?
አዎ ይኖራል።
አዲሱንና እንግዶቹን እናመሰግናለን። እንደሰማችሁት ዝግጅቱ አላበቃም። ቀሪውን በቀጣዮቹ ቀናት እናቀርባለን። ለዛሬ ያሰናዳናቸው ዝግጅቶች በዚሁ ያበቃሉ። ያስተናገድናችሁ ከአዲሱ አበበ ጋር ቆንጂት ታዬ ነኝ። ቀጥታ ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው። በእኛ በኩል ሰላም፣ በደህና አደሩ። Thank you.